ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 12 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን አድማጮች፣ እንደምን ውላችኋል፣ እንደምን አመሻችሁ። የምናስተናግዳችሁ አዲሱ አበበና
እኔም ሶሎሞን አባተ ነን።
የደሞዝ እድገቱ አንደኛና ዋነኛ ጥያቄያችን ይሄ ነው። ሁለተኛ ደግሞ ምንድን ነው፣ እኛ የተማርን ነው በተማርንበት ሙያ ኤስቲ ስንይዝ ከተመረቅን በኋላ ማደግ ያለንበት ከትምህርት ሚኒስቴር የተጻፈ ደብዳቤ አለ። ቦነስ 3 የተጻፈ ደብዳቤ ነው። ያ ተግባራዊ እየሆነ አይደለም።
ከመቀሌ ዩኒቨርሲቲ ረዳት መምህራን የቀረበ አቤቱታ ነው የሰማችሁት አድማጮች።
ስራ ድርሻቸውን በግልጽ ይታወቃል። የተወሰነ ኮንፊዥን ካለ አይቲን ወደፊት ክልል ጋር እንሄዳለን። አሲስታንት ተብሎም እየጠሩ ያሉት እዛ ላይ ስለሚደግፉ ነው እና እኔ እዚህ ላይ ምንም አይነት ኮንፊዥን አለ ብዬም አላስብም።
የመቀሌ ዩኒቨርሲቲ የስርዓተ ትምህርት ምክትል ፕሬዚደንት ዶክተር አብዱልቃድር ከድር የሰጡት ምላሽ ነው። በአብይ ርዕስ ዘገባ አለን። አሁን የሰዓቱ ዋና ዋና የዓለም ዜና ይሰማል። የኢትዮጵያ ባለሥልጣናት የቴሌቪዥን ዜና አቅራቢውን ፍቃዱ ምርከናን ከእስር እንዲፈታ ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ ጠየቀ። ፍቃዱ የመንግሥቱ ንብረት በሆነው የኢትዮጵያ ቴሌቪዥን የኦሮሚያ ራዲዮና ቴሌቪዥን ውስጥ የሚሠራ ሲሆን የተያዘውም ከትናንት በስቲያ ቅዳሜ ከቤቱ መሆኑን ዘገባዎችን የጠቆመው የሲፒጄ መግለጫ አመልክቷል። ፍቃዱ የተያዘበትና የታሰረበትን ምክንያት ሲፒጄ በውል አለመለየቱን ገልጾ የኦሮሚያ ራዲዮና ቴሌቪዥን ግን በቅርብ ሳምንታት በክልሉ ውስጥ ከአዲስ አበባና አካባቢዋ የተቀናጀ ልማት ማስተር ፕላን ጋር ተያይዞ የተነሳውን አለመረጋጋት ሲዘግብ እንደነበረ አስታውሷል። ከመንግስትም በውሳኔዎቹ ጫና ሊያድርባቸው ከሚችሉ ወገኖችም የሚወጡ መረጃዎችን ፍሰት ለማረጋገጥ ጋዜጠኞች ቁልፍ ሚና እንዳላቸው የጠቆሙት የሲፒጄ የአፍሪካ ፕሮግራም ዳይሬክተር ሱ ቫለንታይን ባለሥልጣናቱ ፍቃዱ ምርከናን በአፋጣኝ እንዲፈቱ እንጠይቃለን ብለዋል። ፍቃዱ የት እንዳለ ቤተሰቡም ሆነ ጠበቆች የማያውቁ መሆኑን መግለጫው ጠቁሟል። የፍቃዱን እስራት አስመልክቶ ሲፒጄ ላወጣው ጥያቄ ከአዲስ አበባም ሆነ ከናይሮቢ ከሚገኘው የኢትዮጵያ ኤምባሲ የተገኘ ምላሽ አለመኖሩን ይኸው የሲፒጄ መግለጫ አክሎ አስታውቋል።
በሳውዲ አረቢያ ለሚመራው ጸረ ሽብር ጥምረት ሙሉ ድጋፍ ለመስጠት ዝግጁ መሆኑን የኤርትራ መንግሥት አስታወቀ። የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ በሽብር ፈጠራ ላይ ለመዝመት የሚያስችል ጥምረት ለመፍጠር በሳውዲ አረቢያ የተነሳሳው ጅማሮ በአካባቢያችንና በመላው ዓለምም ሰላምና መረጋጋትን ለማስፈን ቁልፍ እርምጃ ነው ብሏል። ሐሳቡ ሽብር ፈጠራና ሕግ አልበኝነትን ለመዋጋትና በአካባቢያችንም ሰላምና ጸጥታን ለማረጋገጥ የሚያስችል ሰፊ ስልት ያለው ትብብር ለመፍጠር እየተካሄደ ያለው ተግባር አካል እንደሆነ የኤርትራ መንግሥት ያምናል ብሏል መግለጫው። በዚህ መንፈስም አለ መግለጫው፣ በማጠቃለያው የኤርትራ መንግሥት ጅማሮውን ያለመቆጠብ ለመደገፍና ለጥምረቱ ማበርከት የሚችለውን ለማበርከት ዝግጁ መሆኑን ገልጧል። ዋና ማዕከሉ ሪያድ ሳውዲ አረቢያ የሚገኘው የእስላማዊ ጸረ ሽብር ጥምረት ግብፅን፣ ካታርን፣ የተባበሩት አረብ ኤሚሬቶችን፣ ቱርክን፣ ማሌዥያንና ፓኪስታንን ጨምሮ 34 ሀገሮች የሚሳተፉበት እንደሆነ ይታወቃል።
ጅቡቲ ውስጥ ትናንት በጸጥታ ኃይሎችና የጸሎት ሥነ ሥርዓት ላይ በነበሩ ሰዎች መካከል ከተጫረው ግጭት ወዲህ ዛሬ ተረጋግታ መዋሏ ተገልጿል። በግጭቱ 19 ሰው መገደሉን የተቃዋሚዎቹ መሪዎች አመልክተዋል። ግጭቱ የተነሳው በዋና ከተማይቱ ባልባላ ቀበሌ ሲሆን አካባቢው የተቃዋሚዎቹ ጠንካራ ይዞታ እንደሆነ ይታወቃል። የጅቡቲ የውጭ ጉዳይ ሚኒስትር አሊ ዮሱፍ ለፈረንሳይ የዜና ወኪል በሰጡት መግለጫ ደግሞ 7 ሰው መገደሉን፣ ቢያንስ 23 ሲቪሎችና 50 የፖሊስ መኮንኖች መቁሰላቸውን አመልክተዋል። ፖሊስ በተቃዋሚዎቹ ዋና ጽህፈት ቤት ላይ ድንገተኛ ወረራ አካሂዶ ከፖለቲከኞቹ የተወሰኑትን ማቁሰሉንና የተቀሩትን በቁጥጥር ስር መዋላቸውን እማኞች ተናግረዋል። ከቆሰሉት መካከል የዋነኛው ተቃዋሚ ፓርቲ መሪ የብሔራዊ መድህን ህብረት የሚባለው ጥምረት መሪ አህመድ ዩሱፍ፣ የቀድሞ የሃይማኖት ጉዳዮች ሚኒስትር ሐሙድ አብዲ ሱልጣን እና የፓርላማ አባሉ ሰዒድ ሁሴን ሮብሌ ይገኙበታል። የቀድሞ ሚኒስትር በአራት ጥይት መመታታቸውንና ቀዶ ሕክምና እየተደረገላቸው መሆኑን ልጃቸው ራጅሙዲን ሐሙድ ለቪኦኤ በሰጠው ቃል ጠቁሟል። ፊታቸውን የሸፈኑ የደህንነት ሰዎች የፓርቲውን ዋና ጽህፈት ቤት ሰብረው ገብተው ተኮሱ። አባቴ በሁለት ጥይት ደረታቸው ላይ፣ በሁለት ጥይት ትከሻቸው ላይ ተመቱ ብሏል ናጅሙዲን። ሱልጣን የተመቱት በጎማ ጥይቶች እንደነበረ ቀደም ሲል ከጅቡቲ ባለሥልጣናት ተዘግቦ ነበር። የወረራው የእስራቱና የግጭቱ ምክንያት አልተገለጸም።
ትናንት በሰሜን ምስራቅ ኬንያ በአልሻባብ በተወጠነው የሽብር ጥቃት የሁለት ሰዎች ሕይወት ሲያልፍ አምስት የሚሆኑ ደግሞ የመቁሰል አደጋ ደርሶባቸዋል። አልሻባብ በጥቃቱ ወቅት በሃይማኖት ለይተው እርምጃ ሊወስዱባቸው ሲል ከተሳፋሪዎች የእስልምና እምነት ተከታዮች እምቢ በማለት ሙስሊም ያልሆኑ ተሳፋሪዎችን ሕይወት ታድገዋል ይላል ዘገባው። የገልሞ ዳዊት ነው።
አልሻባብ ትላንት ከመንዴራ ወደ ናይሮቢ ያመሩ በነበሩ ተሳፋሪዎች ላይ ባደረሰው የሽብር ጥቃት የሁለት ተሳፋሪዎች ህይወት አልፎ ወደ አምስት የሚሆኑት የመቁሰል አደጋ ደርሶባቸዋል። የአይን እማኞችን ዋቢ በማድረግ የኬንያው ዴይሊ ኔሽን ጋዜጣ እንደዘገበው ጥቃት አድራሾቹ ሙስሊም ያልሆኑትን ለይቷቸው እርምጃ ሊወስዱባቸው ሲሉ፣ የእስልምና ሃይማኖት ተከታዮች የሆኑት ተሳፋሪዎች ግን ከገደላችሁ አብራቸው ግደሉን በማለት ሙስሊም ላልሆኑ ተሳፋሪዎች ተገን ሆነዋል። የመንዴራ ግዛት አስተዳዳሪ ሚስተር አብዱራህማን ሮባ ሙስሊም ተሳፋሪዎቹ ያደረጉትን ውሳኔ ሲያደንቁ፣ የኬንያ ሀገር ውስጥ ጉዳይ ሚኒስትር ሚስተር ጆሴፊን ካይሴሪ ኬንያ የሁሉም ሃይማኖት ተከታይ በነጻነት የሚኖርባት ሀገር ናት ብለዋል።
We are all Kenyans. We are not separated by religion. Everybody can profess his
own religion. ሁላችን የኬንያ ዜጎች ነን፣ ደግሞም ወንድማማች ነን። በሃይማኖት አንከፋፈልም። ማንም ደግሞ ኬንያ ውስጥ የፈለገውን ሃይማኖት የመከተል መብት አለው። በእውነቱ የሙስሊም ወንድሞቻችን ጥሩ መልእክት ነው ያስተላለፉት።
የአደጋው ሰለባ የሆኑት ሰዎች የገናን በዓል ለማክበር ወደ ናይሮቢ እየመጡ የነበሩ ሲሆኑ በዓሉን በማስመልከትም የኬንያ ሀገር ጸጥታ አስከባሪዎች ከመቼውም በላይ በተጠንቀቅ ላይ መሆናቸውን ሚስተር ኢንካይሴሪ ገልጸዋል። ባለፈው ዓመት ልክ በዚህ ወር ነበር አልሸባብ በተመሳሳይ ሁኔታ መንዴራ ውስጥ የ36 ኬንያውያንን ሕይወት የቀጠፈውን የሽብር ጥቃት ያደረሰው። ከ2013 ወዲህ ብቻ በኬንያ ምድር በአልሸባብ በደረሱ የሽብር ጥቃቶች ከ327 በላይ ኬንያውያን ሕይወታቸውን አጥተዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
የማዕከላዊ አፍሪካ ሪፐብሊክ ዜጎች አዲስ ሕግ እንዲረቀቅና እንዲወጣ እንደሚፈልጉ ባካሄዱት ውሳኔ ሕዝብ አስታወቁ። በቅድሚያ በወጡ መረጃዎች መሠረት 93% የሚሆን ድምፅ ሰጪ የፕሬዚደንቱን የሥልጣን ዘመን በሁለት ባለ አምስት ዓመት ጊዜ የሚገድብ የጦር ኃይሉን አቅም የሚቆርጥና የእምነት ነጻነት እንዲረጋገጥ የሚደነግግ አዲስ ሕገ መንግሥት እንደሚፈልግ ገልጿል። ይሁን እንጂ በዚህ ባለፈው ታህሳስ 3 ለተካሄደው ውሳኔ ሕዝብ ድምፅ ለመስጠት የወጣው ሰው መምረጥ ከሚችለው 38% ብቻ መሆኑን የምርጫ ባለሥልጣናቱ ትናንት በሰጡት መግለጫ አስታውቀዋል። የድምፅ አሰጣጡ እዚህም እዚያም ይጫሩ በነበሩ ሁከቶች የታጀበ እንደነበር ተገልጿል። ዋና ከተማይቱ ባንጊ ውስጥ በውሳኔ ሕዝቡ ደጋፊዎችና በተቃዋሚዎቹ መካከል በተካሄደ የተኩስ ልውውጥ 5 ሰዎች መገደላቸውንና 20 የሚሆን ሰው ደግሞ መቁሰሉን የቀይ መስቀል ማኅበር አስታውቋል። ባንጊ የሚገኘው የመንግሥታቱ ድርጅት የሰላም ጥበቃ ኃይል ጣልቃ ገብቶ ግጭቱን የማረጋጋት እርምጃ የወሰደ መሆኑንና በሀገሪቱ ሰሜን ደግሞ የድምፅ አሰጣጡን ያስተጓጎለ ሁከት መቀስቀሱን ባለሥልጣናቱ ተናግረዋል። የፊታችን እሁድ ታህሳስ 17 2008 ዓ.ም በሀገሪቱ ብሔራዊ ምርጫ ለማካሄድ እቅድ ተይዟል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። አፍጋኒስታን ውስጥ አጠቃላዩ የጸጥታ ሁኔታ እየተበላሸ መሆኑን በተባበሩት መንግስታት ድርጅት የአፍጋኒስታን ልዑክ ለጸጥታው ጥበቃ ምክር ቤት ዛሬ አስታወቁ። ልዑኩ ኒኮላስ ሃይሶም ለምክር ቤቱ መግለጫ የሰጡት አንድ የታሊባን አጥፍቶ ጠፊ በሰሜን አትላንቲክ የጦር ትብብር ድርጅት ማለትም ኔቶ የጥበቃ ጓዶች ላይ አደጋ ጥሎ 6 አሜሪካውያን ወታደሮችን ከተገደሉ በኋላ ከጥቂት ሰዓታት በኋላ መሆኑ ነው። ሃይሶም በዚሁ መግለጫቸው የአፍጋኒስታን ወታደሮች ከአቅማቸው በላይ የተወጣጠሩ መሆናቸውን ጠቅሰው የተሻለ የአፍጋኒስታን የአገልግሎቶችና ቁሳቁስ አቅርቦት እንዲሁም የተሻለ አመራርና አስተዳደር ያስፈልጋቸዋል፣ ስነ ልቦናቸውም ሊታደስና ሊገነባ ይገባል ብለዋል። ፖለቲካውን አስመልክቶ ሲናገሩም የአገሪቱ የአንድነት መንግስት በመጪው ዓመት የተሻለ ስራና ውጤት ይጠበቅበታል። አፍጋኒስታን በፖለቲካ ጉዞ ወደ ሰላም መምጣት ያስፈልጋታል ብለዋል ልዑኩ።
የኢራቋን ራማዲ ከተማ ከእስላማዊ መንግስት ቡድን እጅ ለመንጠቅና መልሶ ለመቆጣጠር በተከፈተው ጥቃት የኢራቅ ጦር ወደ ከተማይቱ ማዕከል እየገፋ መሆኑ ተገለጸ። ይህ ዛሬ እየተካሄደ ያለው ዘመቻ በአየር ድብደባም እየተደገፈ መሆኑን የኢራቅ ጸረ ሽብር አገልግሎት ቃል አቀባይ ሱባ አልኑማኒ ለቪኦኤ ገልጸዋል። በመንግስት ተቋማት ዙሪያ ባሉ መንደሮች ውስጥ ውጊያው የቀጠለ ሲሆን የመንግስት ወታደሮች አይሲል የቀበራቸውን የመንገድ ላይ ፈንጂዎች እያነሱ መሆናቸው ተዘግቧል። በዩናይትድ ስቴትስ የሚመራው ዓለም አቀፍ ጥምረት ደግሞ በራማዲ ዙሪያ ባሉ የአይሲል ይዞታዎች ላይ የአየር ድብደባ እያካሄደ መሆኑ ታውቋል። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ12040 12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ታህሳስ 12 2008 ምሽት ፕሮግራም ነው።
ሰብአዊ መብቶች ገደብ የላቸውም። ሰብአዊ ስለሆኑ ከሰው ተፈጥሮ ጋር የተያያዘ ግንኙነት ስላላቸው የሰውን ልጅ ማንነቱን ሳትገድቢ መብታቸውን መገደብ ስለማይቻል አይገደቡም። ነገር ግን የመብት አጠቃቀም ይገደባል።
የሕግ አስተማሪና ተመራማሪው አቶ ጸጋዬ ረጋሳ አራርሳ ተቃውሞን የመግለጽ መብት በሚል ርዕስ ከቪኦኤ ጋር ካደረጉት ቃለ ምልልስ የተቀነጨበ ነው የሰማችሁት። ዝግጅት አለን። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የመቀሌ ዩኒቨርሲቲ ባልደረቦች የሆኑ ከመቶ በላይ ረዳት መምህራን ከሁለት ዓመታት በፊት ለጠየቁት የሥራ ዕድል መልስ እስካሁን እንዳልተሰጣቸው እየተናገሩ ነው። ቅሬታ አቅራቢዎቹ ለከፍተኛ የትምህርት ደረጃ እድገት እንዳንወዳደር ተደርገናል፣ በሌሎች ዩኒቨርሲቲዎች የሚሰጠውን የቤት ኪራይ አበልና በሌሎችም ጥቅማ ጥቅሞች ተከልክለናል ነው የሚሉት። የመቀሌ ዩኒቨርሲቲ የስርዓተ ትምህርት ምክትል ፕሬዚዳንት ዶክተር አብዱልቃድር ከድር ለቪኦኤ በሰጡት ቃል ረዳት መምህራኑ የትምህርት ደረጃ እድገት በውድድር እንዲሆን ሕግ ስለሚያዝ እንጂ መብታቸውን አልከለከልንም ብለዋል። የቤት ኪራይ አበል መከልከላቸውን አስመልክቶ መምህራኑ ላነሱት ጥያቄ ሲመልሱ ማግኘት እንደማይችሉ በሕግ ስለተደነገገ ነው ብለዋል። ግርማይ ገብሩ ከመቀሌ ተጨማሪ ዘገባ አለው።
በመቀሌ ዩኒቨርሲቲ በተለያየ የሙያ ዘርፍ የአካዳሚክ ምርምር ረዳት በመሆን የሚሰሩ ከ105 በላይ ረዳት አስተማሪዎች ደርሶብናል ላሉት የመብት ጥያቄ በሕጋዊ ወኪሎቻቸው በኩል አቤቱታቸውን አቅርበዋል። አቤቱታ አቅራቢዎቹ ጥያቄዎቻቸውን ለመቀሌ ዩኒቨርሲቲ፣ ለዩኒቨርሲቲው ቦርድ ጽሕፈት ቤትና ለትምህርት ሚኒስቴር ነው ያቀረቡት። ግልጽ መሆን አለባቸው ብለው ካቀረቧቸው ጥያቄዎች የስራ ድርሻን ይመለከታል። ግልጽ የሆነ የስራ ድርሻ አልተሰጠንም ይላሉ። በዋነኝነት ደግሞ ከሁለት ዓመታት በፊት የነበረው የእድገት መሳልል ያለምንም ሕጋዊ መሰረት የቆመበት ሁኔታ ነው ያለው። ለዚህም በተደጋጋሚ ብንጠይቅ መልስ አልተሰጠንም ይላሉ።
ስሜ ኪዳነ ወርቅ ቀሉ ይባላል። ከቬተርነሪ ላብራቶሪ ቴክኒካል አሲስታንስ ነኝ። የቴክኒካል አሲስታንስ እድገት ከአስር ዓመት በፊት ጀምሮ እስካሁን ያለው የእድገት ደሞዝ ምንም አይነት ለውጥ የለውም። ማለትም አንዴ አድሚኒስትሬቲቭ ስታፍ ናችሁ ስንባል፣ አንዴ ቴክኒካል አሲስታንስ አካዳሚክ ነው ሲባል የደሞዝ እድገት ምንም አይነት እድገት አላሳየም። ይሄ ደግሞ በ2001 2002 አካባቢ ማለት ነው። ወደ አካዳሚ ስታፍ የደሞዝ ነው ጭማሪ ሲደረግ እናንተ ቴክኒካል አሲስታንሶች የአድሚኒስትሬቲቭ ስታፍ ናችሁ ማለት ደሞዛችን እዛን ጊዜ ራሱ ምንም አልተጨመረም። አሁን የመጣው ኬር ስራችን ብታይ ራሱ እዛን ያህል ቅርብ ጊዜ 33% የመንግስት ድጎማ ይደረገ ነበረ። ያ ድጎማ ራሱ ምንም ሳይጨመርበት እንዲሁ ነው የመጣው። ስለዚህ በዚህ ያለው የደሞዝ እድገቱ አንደኛና ዋነኛ ጥያቄያችን ይሄ ነው። ሁለተኛ ደግሞ ምንድነው እኛ የተማርን ነው በተማርንበት ሙያ ኤስሲ ስንይዝ ከተመረቀን በኋላ ማደግ ያለንበት ከትምህርት ሚኒስቴር የተጻፈ ደብዳቤ አለ። በ2003 የተጻፈ ደብዳቤ ነው ያ ተግባራዊ እየሆነ አይደለም። ይሄ ደግሞ ምንድን ነው ሁለት ዓመት ያህል ይህን ኬር ስትራክቸር ይመጣል በማለት አስቆሟናል ማለት ነው። ስለዚህ ህግ ደግሞ ምንድን ነው ከመጣበት ነው ኢምፕሊመንት መሆን ያለበት እንጂ ይመጣል ተብሎ አንድ ሰው የእድገት ደሞዝ ወይም ደግሞ የትምህርት እድገት መቆም የለበትም። ስለዚህ ለዚህም ዩኒቨርሲቲው በተከታታይ ጠይቀናል፣ መልስ እናገኛቸን ነው።
የመቀሌ ዩኒቨርሲቲ ትምህርት ሚኒስቴር በሚያውቀው ሌሎች ዩኒቨርሲቲዎች በሚተዳደሩበት ህግና ደንብ መሰረት እንዲያስተዳድረን፣ በዚህም መሰረት የቤት ክራይ አበልና ሌሎች ጥቅማ ጥቅሞች እንዲከፍለን ሲሉ ይጠይቃሉ።
አባዲያና ለምንም ባለ ከአይደር ጤና ሳይንስ ኮሌጅ ደብዳቤው ለመቀሌ ዩኒቨርሲቲ ፕሬዚዳንት፣ ለአካዳሚክ ምክትል ፕሬዚዳንት እና ለመቀሌ ዩኒቨርሲቲ ቦርድ ሰብሳቢ አስገብተናል። እንዲሁም ትናንት ወደ ትምህርት ሚኒስቴርም ፋክስ አደረገናል እና በጽሁፍ እንዲሰጠን ነበረ፣ ግን በጽሁፍ እስካሁን ምንም አልሰጠንም። ያው ሁለቴ ሶስት ሄደናል፣ በጽሁፍ ሊሰጠን አልቻለም። እና ዋናው ጥያቄ ወይኔን ደግሞ የዩኒቨርሲቲ ፕሬዚዳንት ባለበት ቫይስ ፕሬዚዳንት እና የኮሌጅ ዲኖች እና ሁማን ሪሶርስ ኤችአር የሚባሉ ባለበት የዲፓርትመንት ሄዶችም ጭምር ባሉበት ስብሰባ እንድንሰበሰብ ጠይቀን ነበረ። ያው እሱም ስቲል ምንም አልተደረገልንም፣ ያው አልተሰበሰብንም። ከዛ በኋላ ዋናው አሁን የመጣው የደሞዝ ክሬር ነው። በሲቪል ሰርቪስ የመጣው ነው። በሌላ ሲቪል ሰርቪስ እኔ ማቀው እና የምሰማው ያው አንድ የተማረ ሰው አንድ ትምህርት ሲጨምር የሆነ ደሞዝ እንደሚጨመርበት ነው እና ወይም በሆነ ስራ ልምድ ካለው እንደሚጨመርበት ነው ማቀው። አሁን የመጣው ግን አሁን ለምሳሌ ያው ደረጃ አራት የሚባል ዲፕሎማ አለ። አድቫንስ ዲፕሎማ ነው የሚባለው። አራት አመት ያገለገለና አንድ አመት ያገለገለ ያው እኩል ናቸው የሚከፈሉት። እሱም ራሱ ትንሽ ቅሬታ አለን። ለሲቪል ሰርቪስ ነው ይሄ። እንደዚህ አይነት ነው ያለኝ።
አቤቱታ አቅራቢዎቹ የዩኒቨርሲቲው ባለስልጣናት ለጥያቄዎቻችን ክብር ሰጥተው እንዲያነጋግሩን ጠይቀናቸው ሊሰሙን አልቻሉም ሲሉም ቅሬታ አቀርባሉ። በሌላ በኩል ለድህረ ምረቃ የትምህርት ደረጃ መርሃ ግብር መስፈርቱን አሟልተን እያለን ላለፉት ሁለት ዓመታት ያለምንም ምክንያት እንዳንወዳደርና እንዳንማር ተደርገናል ይላሉ። በመቀሌ ዩኒቨርሲቲ የአካዳሚክ ምክትል ፕሬዚዳንት ዶክተር አብደልቃድር ከድር ተወካዮቹ ላቀረቡት አቤቱታ መልስ ሰጥቷል። የስራ ድርሻችን በግልጽ አልተነገረንም ለሚለው ቅሬታ አይቀበሉትም።
ስራ ድርሻቸውን በግልጽ ይታወቃል። የተወሰነ ኮንፊዥን ካለ አይቲን ወደፊት ክሊር እያደረግን እንሄዳለን። አሲስታንት ተብሎም እየጠሩ ያሉት እዛ ላይ ስለሚደግፉ ነው እና እኔ እዚህ ላይ ምንም አይነት ኮንፊዥን አለ ብዬም አላስብም። ካለ ግን ኋላም እያየን የምናጠራው ይሆናል። ደጋፊዎች ናቸው። በቃ ዋናው መምህር በዛ ላብራቱ በሚያስረበት እነሱ ስራውን እየደግፉ ትምህርቱን እንዲሰራ ያደርጉታል ማለት ነው።
ዶክተር አብደልቃድር የትምህርት እድገት በሚመለከት በውድድር እንዲሆን ነው ያደረግነው የሚል መልስ ሰጥቷል። ረዳት አስተማሪዎቹ በስራ ሰዓት ቁጥጥር ውስጥ ለምን ፈርሙ እንባላለን የሚል ቅሬታ እንዳላቸውና ይህም ከሙያ ደረጃ ጋር እንደማያያዝ ዶክተር አብደልቃድር ይናገራሉ።
እዚህ ጋር የእድገት ምሳሌሉን ተከልክለናል የሚለው እስቲን ነው። በውስጣቸው ከቴክኒካል አሲስታንት ሆን እስከ ቴክኒካል አሲስታንት ሶስት አለ፣ የድሮ የቆየው ማለት ነው። እዛ ላይ ሲያድጉ ነው የነበሩት። በአንጻሩ ስናየው እንደገና በዚህ ዙሪያ ላይ አሁን በወጣው ግን ባችለር ይዞም ማስተር ይዞም መቀጠል የሚችልበት ዘርፍ ወጥላቸዋል። በሌላኛው አንጻር እዚህ ላይ ስናይ ወደ አካዳሚክስ የመቀየር የነበረው አዝማሚያ ግን በውድድር እንዲሆን ያደረግ ነው። የቁጥጥር ሰዓት ከሌለው አንድ የመንግስት ድርጅት እንዴት እንደሚቆጣጠራቸው ካልገለጸ አስቸጋሪ ነው የሚለው። ፈርሙ ማለት ስራ ላይ መኖራቸውን የማረጋገጥ እንጂ እነሱ ከሳፖርት ወደ ከቴክኒካል ወደ ሳፖርት ማሳለፍ አይደለም። እነሱ የራሳቸው የቴክኒካል ሳፖርት ስታፍ ተብሎ ስራቸውም የሚሰሩት ያን ነው። የአካዳሚክስ መቆጣጠሪያ አለን የራሱ እኛ ክላስ ነው የምንቆጣጠሩለት። ይሄ ማለት ግን አካዳሚክስ ወደ ቁጥጥር ስራ ስላስገባሁ ወደ ሌላ ስታፍ ቀየርከው ማለት አይደለም። ስርዓትን የማስገባ ስለሆነ አይ ቲንክ ይሄ የግንዛቤ ችግር ይመስለኛል። የቤት ክላይ ይሄ በመንግስት የወጣ መመሪያ ነው። ከአሁን በፊት ምናልባት ዩኒቨርሲቲው እየከፈለ ነበር ይሆናል። ያን ግን ያው አሁን በመንግስት ራሱ በወጣው መመሪያ መሰረት መተዳደር ስላለበት እሱን እንድንተግብር በተሰጠን ኃላፊነት መሰረት ያው የቤት ክራይ እነሱ አይገባቸውም ስለተባለ እየተከፈላቸው አይደለም። ይህ ህግ ነው ያው መመሪያ የመጣ ስለሆነ እንጂ የዩኒቨርሲቲው ፍላጎት ነው ወይ ደግሞ እንትን ነው አይደለም።
የዩኒቨርሲቲው አመራር የረዳት አስተማሪዎቹ ጉዳይ እንደሚወያይበትና ለትምህርት ሚኒስቴርም ማብራሪያ እንደሚጠይቅ ያስታወሱት ዶክተር አብደልቃድር በህጉ አፈጻጸም ላይ ክፍተት አለ የሚሉት ካለ ለሚመለከተው መስሪያ ቤት እየጠየቅን የማናጠራበት ምክንያት አይኖርም ብለዋል። በባህር ዳር ዩኒቨርሲቲ የሚሰሩ 207 ረዳት አስተማሪዎች ተመሳሳይ ጥያቄ አቅርበው መልስ እየጠበቁ እንዳሉም ለመረዳት ችያለሁ። ለአሜሪካ ድምፅ ሬዲዮ ግርማይ ገብሩ ከመቀለ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
በኦሮሚያ ክልል አሰላ ከተማ በጉጂ ዞን በሐርቀሎ ወረዳና በሆሮ ጉዱሩ በወለጋ በንቱ ወረዳ ተማሪዎችና ነዋሪዎች ድብደባ እየተፈጸመባቸውና በመከላከያ አባላት እየታሰሩ መሆናቸውን እየተናገሩ ነው። ባልደረባችን ጃለኔ ገመዳ ከነዋሪዎቹና ከመንግስት አካላት ያገኘቻቸውን መረጃዎች አጠናቅራ ያሰናዳችው ዘገባ አለ። ጽዮን ግርማ ታነበዋለች።
ያሰላ ከተማ ነዋሪ እንደገለጹት ባለፉት 5 ቀናት በከተማይቱ ውስጥ ያሉት የአንደኛና የሁለተኛ ደረጃ የመሰናዶ ትምህርት ቤት ተማሪዎች ሰላማዊ ሰልፍ በመውጣት በየአዲስ አበባ ከተማ ማስተር ፕላንና በኦሮሚያ ውስጥ ይካሄዳል ያሉትን እስራትና ግድያ መቃወማቸውን ገልጸዋል። በዚህም ወቅት ከተማ ውስጥ ከደረሰ ሁኔታ አንዱን ሲገልጹ
ከሞ ኢሳን ወልተጅረት ቡልችቶኒ መጋላ አመናኒ በራቱን ተካ እጅ በድሉ ሄመኒረን አንገሆኒ መጋላ ቡልቻን አማይታአና ከንቲባ ጀቻል።
የከተማይቱ አስተዳደር በግልጽ ያመኑት ነገር ቢኖር አንዲት የአንደኛ ደረጃ ትምህርት ቤት ተማሪ በሰልፉ ወቅት ስትሮጥ ሽቦ ላይ ወድቃ አንድ አይኗ መታወሩን ነው። ሌሎች በብዛት ታስረዋል።
ሌላዋ ሆዷ ላይ በዱላ ተመታ በብርቱ መጎዳቷን ነዋሪው ተናግረዋል። በአሁኑ ወቅት የመማር ማስተማር ሂደቱ ተቋርጦ ከተማይቱ በትልቅ የጦር ኃይል ቁጥጥር ስር ነች ብለዋል። ነገር ግን የምስራቅ አርሲ ዞን ምክትል አስተዳዳሪ አቶ ጎማ ጸጋዬ ሁኔታውን አስተባብለዋል።
ሰኑ መነ በርኖታ ኬሳ ሶንታኔ አላ ጉርማሃሜት አጋ ጉርተሜ ደሜ መነ በርኖታ ቱመሜ
ከትምህርት ቤቶች ውስጥ ያልሆኑ የተደራጁ በድንጋይ ትምህርት ቤቱ እንደበደቡ ከዚያ ሁኔታው እንዲበርድ ተደርጎ ከበተኗቸው በኋላ ወንጀለኞች የሆኑ በቁጥጥር ስር ውለዋል። የተደበደቡም ሆነ የታሰረ ሰው ግን የለም። ከተማይቱ ሙሉ ጸጥታ ውስጥ ነች።
በሌላ በኩል ደግሞ በጉጂ ዞን ሐርቀሎ ከተማ ውስጥ ተማሪዎችን የማዋከብ በሳተላይት የሚተላለፉትን የቴሌቪዥን ፕሮግራሞች እንዳይከታተሉ ዛቻና እስራት እየደረሰ መሆኑን ስማቸው እንዳይገለጽ የጠየቁ ነዋሪ ተናግረዋል።
ቡፈታ መጋላ ሐርቀሎ ከኮንኮላታ ከሰቲ ድርገይ ወሊ ቀበኒ ድርቀማን ነሚ ቶኮ ሰገንታ ወምን ይላልተኒ ድርገይ ከነ ቅንደሰንታናን ተካፊ በርባሰ ስንተፉዳን ጀኒ ኡመተ መጋላ ሐርቀሎ
በሐርቀሎ ከተማ የኦቶቡስ ጣቢያ ወጣቶችን ሰብስበው በማስገደድ አንዳችሁም ብትሆኑ የኦሮሞ መገናኛ ብዙሃን መረብ ማለትም በምህጻረ ቃሉ ኦኤምኤን ፕሮግራምን ተከታትላችሁ ወጣቶችን የምታቀናጁ ወይም የምታደራጁ ከሆነ አስፈላጊውን እርምጃ እንወስዳለን ብለው የሐርቀሎን ከተማ ህዝብ እያስፈራሩ ናቸው።
ከምሽት አንድ ሰዓት ከሆነ በኋላ ሐርቀሎ ከተማ ውስጥ መዘዋወር ችግር እንደሆነ ወደ አካባቢው በመገናኛ ብዙሃን አማካኝነት የሚተላለፉ ፕሮግራሞችን መከታተል እንዳልተቻለ አስረድተዋል። የሐርቀሎ ከተማ አስተዳደር አቶ ሮባ ቱርቼ በሰጡት ምላሽ
አና ከነከሳ ወነጋሴንጀሩ ነምኒሂዳም ተኮለኒ እንጀሩ ኩን ረጋ
በወረዳችን ውስጥ እንዲህ አይነት ነገር የለም፣ የታሰረ አንድም ሰው የለም የሚባለው ውሸት ነው። ቴሌቪዥን የፈለገ ሰው ነው የሚገዛው። አትይ ተብሎ የተከለከለ በዚያ ሰበብም የታሰረ የለም።
ከተማዋ ውስጥ በአጠቃላይ የተማሪዎች እንቅስቃሴም የለም፣ የተወሰደም እርምጃ የለም ሲሉ አስተባብለዋል። በሌላ በኩል በምስራቅ ወለጋ ዞን ኢቨንቱ ወረዳ ውስጥ የሚገኙ የተለያዩ ትምህርት ቤቶች ከሁለት ሳምንት ወዲህ የተማሪዎች የተቃውሞ ሰልፍ ሲካሄድ እንደነበርና ይህም እንደቀጠለ ከአካባቢው ያነጋገርናቸው ዜጎች ገልጸዋል።
እየተጠናቀቀ ባለው የአውሮፓ ዓመት ቁጥራቸው ከ1 ሚሊዮን በላይ የሚሆኑ ፍልሰተኞች ባህርና ምድር እያቋረጡ ወደ አውሮፓ መግባታቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ይህ ከሁለተኛው የዓለም ጦርነት ወዲህ ታይቶ የማያውቅ ከጭቆናና ከጦርነት የሸሹ ያሉ ሰዎችን ያጋጠመ ስደት እንደሆነም ድርጅቱ አክሎ አስታውቋል። የዓለም አቀፉ የፍልሰት ድርጅት IOMም ተመሳሳይ ሪፖርት አውጥቷል ዛሬ። ሊሳ ሽላይን ከጄኔቫ የላከችው ዘገባ አለ፣ ሄኖክ ሰማግዜር ያቀርበዋል።
የተባበሩት መንግስታት ድርጅት የስደተኞች መርጃ UNHCR በዚህ ዓመት አውሮፓን መዳረሻ አድርገው አደገኛውን የሜዲትራኒያን ባህርን ያቋረጡ ስደተኞችና ድንበር አቋራጭ ሥራ ፈላጊዎች ቁጥር ባለፈው ዓመት ከነበረው በአምስት እጥፍ ነው የጨመረው። ባለፈው ዓመት እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም 220 ሺህ ሰዎች ነበሩ ወደ አውሮፓ የሸሹት። አደገኛ በሆኑ የሕገ ወጥ አዘዋዋሪዎች ጀልባ ባህር ሲያቋርጡ በዚህ ዓመት ብቻ 3600 ሰዎች ሰለባ መሆናቸውን ድርጅቱ ይናገራል። ዩኤንኤችሲአር እንደሚያብራራው ከስደተኞቹ 80 በመቶ የሚሆኑት ይህን ያህል ብዛት ያለው ሰው ሊያስተላልፍ በማይችል የኤጂያን ባህር ከቱርክ ወደ ግሪክ አቋርጠዋል። ቱርክ ከሚገቡት ስደተኞች ቢያንስ ግማሹ ሶሪያውያን ናቸው ብለዋል የተባበሩት መንግስታት ድርጅት የስደተኞች መርጃ ቃል አቀባይ ኤድሪያን ኤድዋርድስ።
Syria, as we all know, is an absolutely catastrophic conflict which is producing levels of human.
ሁላችንም እንደምናውቀው ሶሪያ ህዝቧ ላይ እጅግ ከፍተኛ ጉዳት እያደረሰ ያለ የእርስ በርስ ጦርነት እየተካሄደባት ነው። በታሪክ የትም ታይቶ የማይታወቅ ከፍተኛ መፈናቀልና ስቃይ እያየ ነው ህዝቧ። ስለዚህ ይሰደዳል። ከአፍጋኒስታን፣ ከኢራቅ፣ ከአፍሪካ ቀንድ አገሮችም ሰዎች ወደ አውሮፓ ይሰደዳሉ። ስለዚህ ዓለም አቀፍ ጥበቃ እንዲደረግላቸው የሚማጠኑ ከፍተኛ ቁጥር ያላቸው ሰዎች የትውልድ አገራቸውን፣ ቤት ንብረታቸውን ጥለው እየተሰደዱ ነው።
ሰዎች በብዙ ምክንያቶች አገራቸውን እንደሚለቁ ኤድዋርድስ ያስረዳሉ። አብዛኞቹ የኢኮኖሚ ስደተኞች የሚባሉ ናቸው። እነርሱም ግን ጥሩ አቀባበልና እርዳታ ያስፈልጋቸዋል ይላሉ። አገራቸውን ጥለው ለመሰደድ በቂ ምክንያት አላቸው ወይ ተብሎ በትክክል መጤን እንዳለበት ጠቁመው ለመሰደድ በቂ ምክንያት እንደሌላቸው ከታመነም ጉዳያቸው በኢሚግሬሽን ሕግ ሰብአዊ በሆነ መንገድ መታየት እንዳለበት አስገንዝበዋል። የሆነ ሆኖ ወደ አውሮፓ የሚሰደደው አብዛኛው ሕዝብ ሰላም ማጣትና ጭቆና የሚሸሽ ሕዝብ እንደሆነ ጠቅሰው ዓለማችን አሳዛኝ ሁኔታ ውስጥ እንዳለች ያሳያል ብለዋል።
15 major conflicts over the past 5 years all producing mass displacement. Many of those conflicts still continuing today.
ባለፉት 5 ዓመታት ብቻ በዓለም ዙሪያ 15 ዋና ዋና የሚባሉ ግጭቶች ተካሂደዋል። ሁሉም ህዝብን አፈናቅለዋል። አብዛኞቹ እነዚህ ግጭቶች አሁንም እየተካሄዱ ሲሆን ዜጎችም መሰደዳቸውን ቀጥለዋል። በየዓመቱ የማይበርዱና ህዝብን ማፈናቀል የቀጠሉ ጦርነቶች እየተካሄዱ ነው።
የተባበሩት መንግስታት የስደተኞች መርጃ ድርጅት ቃል አቀባይ አገሮች ለዜጎች መፈናቀል ምክንያት የሆኑትን ችግሮች ለመፍታት ጥረት እንደማያደርጉ ጠቅሰው ጦርነት፣ ጭቆና፣ የሰብአዊ መብት ጥሰትና ድህነትና ሰላም ማጣትን ለማጥፋት እርምጃ ካልተወሰደ ሰዎች የተሻለ ህይወት ፍለጋ መሰደዳቸው አይቀሬ ነው ብለዋል።
አድማጮች ከዚህ በሳምንት 7 ቀን ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርባቸው መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ተኩል እስከ 2 ሰዓት በ6080 እና በ15580 ኪሎ ሄርዝ አጭር ሞገድ የምናስተላልፍላችሁ ጋቢና በሚል ርዕስ የሚቀርብላችሁ አዲስ ስርጭት አለ። እንድታደምጡ እንጋብዛለን።
በኢንተርኔት amharic.voanews.com ላይ እንገኛለን። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ስርጭቶቻችንን ከኦዲዮ ናው የምትከታተሉ አድማጮቻችን ለካናዳና ለሌላው የአሜሪካ አገሮች 641-552-5020 በእንግሊዝና ሌሎች አገሮች የአውሮፓ አገሮች ማለት ነው አድማጮች ደግሞ 44-33-00-102-288 ናቸው።
የተከበራችሁ አድማጮች በመካከለኛ ሞገድ 1431 ኪሎ ሄርትስ ላይ በየዕለቱ ከሰኞ እስከ አርብ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል ላይ የሚተላለፍ ስርጭትም አለን። በተጨማሪም በእጅ ስልካችሁ voa.horn.mobi ላይ እንገኛለን።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
ፕሮግራሙን እየመራልን ያለው ንጉሡ ታምሬ ነው። እንዲሁም አስተናጋጆቻችሁ እኔ ሰሎሞን አባተና
አዲሱ አበበ ነን።
አሁን አዲሱ ለሙዚቃ ትንሽ ጊዜ እንተው።
ትክክል።
ተሾመ ምትኩን እስቲ እንጋብዝ ለአድማጮቻችን። ዛሬ
ጋራ ስር ነው ቤትሽ ነው?
ድንቅ አይደለም? ድንቅ የሆነ ጣዕም
ዜማው ጠፋ ብታቃለ ፈልገ ነው
ቃሊን ጋራ ስር ነው ቤትሽ ነው? አዎ እንፈልጋታለን። ጋራ ስር መፈለግ ነው ልሽኛል። ቃሌን አላጥፎም
ወውታ ተላትሎ አፈር ካልተጫለ ቃሌን አላጥፎም ካንቺ ጋር ወውታ ተላትሎ አፈር ካልተቻለ ቃሌን አላጥፈውም ካንቺ ጋር ውበትሽ ኩራዜ ይበራል ከቤቴ አፈር ካልተጫለ ቃሌን አላጥፈውም ካንቺ ጋር ሞታ ደላትሎ አፈር ካልተጫለ ቃሌን አላጥፈውም ካንቺ ጋር
ተሾመን ብቻ ሳይሆን የመረጥከውን አንተን አመሰግናለሁ።
ድንቅ ነው አይደለም ተሾመ? ሌላ ቀን ደግሞ ጋራ ስር ነው ቤትሽን አሰማሃለሁ።
የጠፋብን ግን የመቃብር ጮኛዬ ነው።
ኦ እንፈልገዋለን።
እሺ አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ከምሽቱ አሁን 3:34 ወይም እኛ ጋር ከቀኑ 7:34 ሆኗል። ዋና ዋና ዜና እናስታውስ።
የኢትዮጵያ ባለስልጣናት የቴሌቪዥን ዜና አቅራቢውንና ዘጋቢውን ፍቃዱ ምርከናን ከእስር እንዲፈታ ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ዛሬ ጠይቋል። ፍቃዱ የተያዘበትና የታሰረበትን ምክንያት ሲፒጄ በውል አለመለየቱን ገልጾ የኦሮሚያ ራዲዮና ቴሌቪዥን ግን በቅርብ ሳምንታት በክልል ውስጥ ከአዲስ አበባና አካባቢዋ የተቀናጀ ልማት ማስተር ፕላን ጋር ተያይዞ የተነሳውን አለመረጋጋት ሲዘግብ እንደነበረ አስታውሷል። ፍቃዱ የት እንዳለ ቤተሰቡም ሆነ ጠበቆች የማያውቁ መሆኑንም መግለጫው ጠቁሟል። የፍቃዱን እስራት አስመልክቶ ሲፒጄ ላወጣው ጥያቄ ከአዲስ አበባም ሆነ ናይሮቢ ከሚገኘው የኢትዮጵያ ኤምባሲ የተገኘ ምላሽ አለመኖሩን መግለጫው አስታውቋል። በሳዑዲ አረቢያ ለሚመራው ጸረ ሽብር ጥምረት ሙሉ ድጋፍ ለመስጠት ዝግጁ መሆኑን የኤርትራ መንግስት አስታወቀ። የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ በሽብር ፈጠራ ላይ ለመዝመት የሚያስችል ጥምረት ለመፍጠር በሳዑዲ አረቢያ የተነሳሳው ጅማሮ በአካባቢያችንና በመላው ዓለምን ሰላምና መረጋጋትን ለማስፈን ቁልፍ እርምጃ ነው ብሏል። ጅቡቲ ውስጥ ትናንት በጸጥታ ኃይሎችና የጸሎት ስነ ስርዓት ላይ በነበሩ ሰዎች መካከል ከተጫረው ግጭት ወዲህ ዛሬ ተረጋግታ መዋሏ ተገልጿል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን ከምሽቱ 3 ሰዓት ከ36 ደቂቃ ሊሆን ነው። አዲስ አበባና አካባቢዋ፣ ዋሽንግተን ዲሲ ላይ ከቀኑ 7 ሰዓት ከ36 ደቂቃ ነው። ተከታዩ ዝግጅት በኢትዮጵያ ወቅታዊ ሁኔታ ላይ ያተኩራል።
ኦሮሚያ ክልል ውስጥ ሰሞኑን እየታየ ያለውን ያለመረጋጋት የቀሰቀሰው ተቃውሞ የሽብር አድራጎት ሳይሆን በሀገር ውስጥም ሆነ በዓለም አቀፍ ሕግጋት የተፈቀደ ደረሰ የሚባል ጥፋት ቢኖርም በሕግ አግባብ ሊታይ የሚችል ተቀባይነት ያለው የተቃውሞ አቀራረብና መብትም ነው ሲሉ የሕግ አስተማሪና ተመራማሪው አቶ ጸጋዬ ረጋሳ አራርሳ ከቪኦኤ ጋር ባደረጉት ቃለ ምልልስ ተናግረዋል። ጽዮን ግርማ ነች አቶ ጸጋዬን ያነጋገረቻቸው። አርብ ምሽት የዝግጅቱ የመጀመሪያ ክፍል ተላልፏል። ተከታዩን የመጨረሻ ክፍል ደግሞ ነው።
አቶ ጸጋዬ ረጋሳ አራርሳ የህግ አስተማሪና ተመራማሪ ናቸው። በአውስትራሊያ ሜልበርን ይገኛሉ። ከሜልበርን የህግ ትምህርት ቤት በህገ መንግስት ህግ በቅርቡ የዶክትሬት ዲግሪያቸውን አጠናቀዋል። ባለፈው ሳምንት አርብ ምሽት በነበረው ውይይታችን መንግስት በኦሮሚያ ክልል ከተሞች እየተካሄዱ የሚገኙ ሰልፎችንና ሰልፉን ተከትለው የተከሰቱ ድርጊቶች ሽብር ናቸው ይላል። እርስዎ እንደ ህግ ባለሙያነቱ እነዚህ ተግባራት የሽብር ናቸው አይደለም በሚል ለቀረበላቸው ጥያቄ በሰጡት ምላሽ ነበር የተጠናቀቀው።
ሽብርተኝነት የሚለው እነዚህን ሰልፈኞች በምንም አይነት በየትኛውም ህግ ዓለም አቀፍ ሰነዶችም ይሁን በሀገር ውስጥ ህግ ጋር አሁን ባለው የኢትዮጵያ ወንጀለኛ መቅጫ ህግ ሽብርተኛ ያስብል።
በዛሬው ሁለተኛ ክፍል ውይይታችን ደግሞ ሰዎች መብታቸውን ተጠቅመው አደባባይ ሲወጡ የሚጣልባቸው ገደብ አለ ወይ ለሚለው ጥያቄ ማብራሪያ በመስጠት ይጀምራሉ።
መናገር፣ መሰለፍ፣ መሰብሰብ እና መደራጀት፣ ፖለቲካ ሀሳብን መግለጽ፣ እነዚህ መሰረታዊ የዜጎች መብቶች ናቸው። በኢትዮጵያ ህገ መንግስት ከአንቀጽ 27 ጀምሮ የህሊና፣ የመሰብሰብ፣ ሰላማዊ ሰልፍ የማድረግ፣ ራስን የመግለጽ፣ በጽሁፍ በንግግር ወዘተ የተጠበቁ ናቸው። ህገ መንግስታዊ ዋስትና የተሰጣቸው ናቸው። በኢትዮጵያ ህገ መንግስት፣ በኦሮሚያ ህገ መንግስት፣ ኢትዮጵያ ባጸደቀቻቸው ዓለም አቀፍ የሰብአዊ መብት ሰነዶችም እንደ ICCPR፣ ICSCR በመሳሰሉት ሁሉ ተቀባይነት ያላቸው ናቸው። ሰብአዊ መብቶች ገደብ የላቸውም። ሰብአዊ ስለሆኑ ከሰው ተፈጥሮ ጋር የተያያዘ ግንኙነት ስላላቸው የሰውን ልጅ ማንነቱን ሳትገድቢ መብታቸውን መገደብ ስለማይቻል አይገደቡም። ነገር ግን የመብት አጠቃቀም ይገደባል። የመብት አጠቃቀም ደግሞ የሚገደበው ለምሳሌ ሰልፍ የምናደርግበት ቦታ፣ መፈክር የምናሰማበትና ድምፅ የምናደርግበት የምንገልጽበት ቦታ፣ ቤተ ክርስቲያን፣ ቤተ መቅደስ ደጅ ሄደን መጮህ አንችልም። ለምሳሌ አደባባዮች ይያዛሉ፣ ሰልፍ ልናደርግ የምንፈልግባቸው መንገዶች ይዘጋሉ። ስለዚህ ምን ይሆናል? አብዛኛው ህዝብ ጥቅም፣ ጸጥታና ሰላም ሲባል መብቶች ይገደባሉ። አጠቃቀማቸው ማለት ነው። አጠቃቀማቸው የሚገደቡት አንደኛ እነዚህን መብቶች መጠቀም የሌላውን ዜጋ መሰረታዊ መብትና ነጻነት የሚጎዳ እንደሆነ፣ ሁለተኛ ማህበረሰባዊ ጸጥታንና ሰላምን የሚያፈርስ እንደሆነ፣ ሶስተኛ የማህበረሰብ ጤናና ስነ ምግባርን የሚጎዳ ሰልፍ እንደሆነ፣ ስለ እነዚህ ሲባል እነዚህ መብቶች ይገደባሉ። ይሄ ደግሞ የሚሆነው ከተደረገ በኋላ ነው ሰልፉ ይደረጋል። ሰላምና ጸጥታ ሚናጋ ከሆነ ለምሳሌ ተቃውሞ እነሱ ሲሰለፉ ሌሎች ተቃውሞ ከነሱ ጋር ሚጋጩ ከሆነ በመሃል መንግስት ይገባና አንዱን ተሰብሳቢ ከተሰባው ቦታ ያስወግዳል ወይም ደግሞ ሁለቱንም ያግዳል ማለት ነው። ላደረሱት የስነ ምግባር ጉድለት ስነ ምግባርን የሚጎዳ ከሆነ ያንን ሰልፍ ያደረጉ ሰዎች ወስዶ መንግስት እርምጃ ይወስድባቸዋል በህግ መንገድ ማለት ነው። እና ማንኛውም በመብት አጠቃቀም ላይ የሚደረግ ገደብ ግን መሰመርበት የሚገባው በህግ መሰረት ነው። ገደቡ የሚቀመጠው ህግ የሚያስቀምጠው ደግሞ ገደብ አስፈላጊ ሆኖ ሲገኝ ነው።
የማህበረሰብን ሰላምና ጤና የሚያውኩ የሚያበላሹ ከሆኑ ገደብ ሊጣልባቸው ይችላል ብለዋል። መንግስት በተለያየ ጊዜ ከሰጣቸው መግለጫዎች ውስጥ አንዱ የብሔር ግጭት እንዳለ ማህበረሰብ ከማህበረሰብ በአንድ አካባቢ ላይ ግጭት እንዳለና ሰልፉ እሱንም እንደሚጨምር በመጥቀስ ሲናገሩ ተሰምቷል። ይሄ ሰልፍ የእውነት እንደተባለው የብሔር ግጭት ወይም አንድ ብሔር ብቻውን የበላይነትን የሚጠይቅበት ሰልፍ ነው ወይ? ያ ከሆነስ መገደብ የለበትም ወይ?
ጥሩ ጥያቄ ነው። ይሄ የብሔር ግጭት ሊኖር ይችላል። ለብሔር ግጭት ግን አንድ ሰልፍ ተጠያቂ ሊሆን አይችልም። የብሔር ግጭት ካለ ችግሩ ያለው ሌላ ቦታ ነው ማለት ነው እንጂ በዛ ሰልፍ ውስጥ አይወለድም መቼም። ይሄ ሰልፍ ውስጥ የአንድን ብሔር የበላይነት ወይም ራስን የማስተዳደር እንደዚህ አይነት ንግግር ቢገልጹ ይሄ መብት ነው። ምንም ማንንም የሚጎዳም ነገር አይደለም። ነገር ግን ሌሎች ብሔረሰቦችን እዛ በመካከላቸው ያሉትን የሚጎዱ ከሆነ ይሄም ወንጀል ነው። በተለያየ መንገድ ወንጀል ተደርጎ በህግ እርምጃ ሊያስወስድ ይችላል። ምን ማለት ነው? ሽብርተኝነት አይደለም፣ ተራ ወንጀል ነው። በመካከላቸው ያሉ ሰዎችን ከደበደቡ ይሄ የድብደባ ወንጀል ነው። ከገደሉ ግድያ ነው። በብሔር ላይ አተኩረው ደግሞ ብዙ ሰዎችን ካጠፉ እንዲሁም የዘር ማጥፋት ተብሎ ተጠያቂ ሊደረጉ ይችላሉ። ይሄም በኖርማል ወንጀለኛ መቅጫ ህጉ በኢትዮጵያ ውስጥ ባለ ህግ አንድን ብሔር ታርጌት ያደረገ ጥቃት የጄኖሳይድ ወይም የዘር ማጥፋት ተብሎ የተደነገገ ነገር ነው። በዛ መንገድ ተጠያቂ ሊሆኑ የሚገባቸው ሰዎች ይኖራሉ። ይሄ ግን ፍርድ ቤት የሚወስነው ነገር ነው። ይሄንን እያደረጉ የተገኙ ሰዎችን መያዝ፣ መቆጣጠርና ለፍርድ ማቅረብ አንድ ተግባር ነው። የለም ይሄን ስላደረጉ ሽብርተኛ ናቸው እና በጦር ኃይል እንትመትባቸው ግን ሌላ ህገወጥነት ነው፣ ሌላ ተግባር ነው። ይሄ ማስተዳደርም አይደለም፣ የፍትህ ስርዓትም አይደለም፣ ሽብርተኝነትን መቆጣጠርም አይደለም፣ ህገወጥነትን መቆጣጠርም አይደለም። ኢንፋክት እኔ ካለኝ መረጃ አሁን የማውቀው በተለያየ ቦታ እነዚህ የሚቃወሙት ሰዎች አብዛኞቹ ኦሮሞዎች ስለሆኑ ኦሮሞዎች ሌሎችን በብሔር እያጠቁ ስለሆነ እያሉ ለምሳሌ አማርኛ ተናጋሪ ወገኖቻችንን ሌሎችንም በየከተሞቹ የሚኖሩ ሰዎችን ይኸው ኦሮሞዎች ሊገሏችሁ መጡ፣ ይሄን አደረጉ እያሉ እየተናገሩ አያለው። በማህበራዊ ድረገጾችም አንዳንድ ሰዎች ይሄንን ሲያሰራጩ ይታያል። ሁሉንም በደንብ አትኩረሽ ካየሻቸው እነዚህ ሰዎች ይሄንን ነገር ገሀድ እናወጣለን የሚሉ ይህንን አይነት ማስረጃ የሚናገሩ ሰዎች ማስረጃ እንኳን አይሰጡሽም፣ ግን ይህን መረጃ የሚያወጡ ሰዎች አብዛኛዎቹ የመንግስት ደጋፊ ወይም ደግሞ የመንግስት የፕሮፓጋንዳ ማሽን ውስጥ ያሉ ሰዎች ናቸው። አንደኛ ነገር ከነበረ ይሄ ነገር ለምን አላየነውም? ለምንድን ነው የተቃውሞ ሰልፍ ሆኖ ያየነው? መጀመሪያ የተቃውሞ ሰልፉ ከቆየ በኋላ ነው አሁን አይደለ ፖሊስ ገብቶ የብሔር ግጭት እየታየ ነው እያሉ የምንሰማው።
አንድ ማህበረሰብ ወይም ህዝብ ወደ አደባባይ ወጥቶ መብቱን ተጠቅሞ ተቃውሞ ሲያሰማ ምን ለማግኘት ነው ያንን የሚያደርገው? ምን ጠብቆ ነው ያንን የሚያደርገው? ምንስ ምላሽ ማግኘት ነው ያለበት?
አንድ መንግስት ባለበት አካባቢ የመንግስትና የዜጎች ግንኙነት ሰላማዊ ከሆነ፣ ጥሩ የመንግስትና የዜጎች ግንኙነት ካለ ሰላማዊ ሰልፍ ሲወጣ በመሰረቱ የታማኝነት የሎያልቲ ምልክት ነው። መንግስትን ኢንጌጅ እያደረገው ነው። መንግስት አንድ ፖሊሲ አውጥቷል፣ የእኛ ምላሽ ደግሞ ይሄ ነው እያለው ነው። ይሄ ኢትዛን አክት ኦፍ ሎያልቲ እንጂ ሪሊ ተቃውሞ አይደለም። ሰምቼሃለሁ ያደረግከውን ነገር ልታደርግ ያሰብከውን ግን አይመቸኝም አልቀበለውም እያለ ነው። እውነት ለመናገር ይሄ ነገር ከመጀመሪያው ጀምሮ እንሰማ ነው። ከምንም ነገር በላይ ተቃውሞ የሚወጣ ሰልፍ የሚወጣ ማንኛውም ማህበረሰብ በየትም ሀገር ሊሆን ይችላል የመጀመሪያ የሚፈልገው ነገር እንሰማ ነው። ይህ ሰላማዊ ሰልፍ እንዲሁም መንግስታት ሊወዱት የሚገባ ነገር ነው።
ይሄ በህግ የተሰጠ መብት ነው ሲወጡ እንደሚሰሙ።
ምክንያቱም የሚወጡትም ለዚህ ፐርፐዝ እኮ ነው ማለት በመንግስት የውሳኔ አሰጣት ሂደት ውስጥ ግብአት በማቅረብ የመንግስትን ውሳኔ ለመቃወም፣ ለመደገፍ፣ ለማሻሻል የሚጠቀሙበት መንገድ ነው።
እንደዚህ አይነት ሰልፎች በሚኖርበት ጊዜ በተደጋጋሚ በየጊዜው እንደሚታየው ሰዎች ይሞታሉ። ከዚያም ተቃዋሚዎች ይህን ያህል ሰው ሞተ ይላሉ። ከዚያ መንግስትም ይህን ያህል ሰው ነው ይሞተ ይላል። ክርክር ይደረጋል። በሟቾች ቁጥር ላይ ክርክር ይደረጋል። ትንሽ ቆይቶ ደግሞ ይረሳል። ለመሆኑ በዚህ መካከል ለሚሞቱ ሰዎች ማን ነው ተጠያቂ? ማን ነው የህግ ተጠያቂነት ያለበት?
እውነት ነው። በእኛ ሀገር በተለያዩ ጊዜዎች ሰልፍ ይወጣል እና ጉዳት ይደርሳል። የመጀመሪያው መከራከሪያ ነጥብ ቁጥር ነው። ምክንያቱም ይሄ ምንድን ነው? ተሰላፊዎች መሰማት ይፈልጋሉ። መንግስት ደግሞ በመጀመሪያ የሚያደርገው ነገር ዲናያል ማለት ይክዳል፣ እንዲሁም ምንም አልነበረም ይላል። ወይም አንዳንድ የህብረተሰብ ክፍሎች እንደዚህ አይነት እንቅስቃሴ ለማድረግ ጀምረው ነበር ይላል። ከዛ በኋላ እንደ ወንጀለኛ ግሩፕ አድርጎ ይናገራል፣ ቡድን አድርጎ ይናገራል። ከዛ በኋላ ጉዳቱን አይናገርም። ልክ ተሰላፊዎቹ ይሄን ያህል ጉዳት ደረሰብን አለቀን ብለው በሚዲያ አንዳንድ አውትሌት ላይ በተለያዩ ማህበራዊ መገናኛ ብዙሀን ሲገለጥ መንግስት የሚያደርገው ነገር ውሸት ነው ይላል። ይሄንን ይክዳል። ብዙ ጊዜ ደግሞ አሁን በጣም ኢንክሪዚንግሊ እየታየ የመጣው ነገር ምንድን ነው? መንግስት እኩያ ይሆንና ደርሶ እኔም እንዲህ ያህል ሞቶብኛል፣ ተጎድቶብኛል ይላል። ይሄ ለየት ያደርገዋል ከሌሎች ሁሉ። መንግስት ይሄኛውን ለየት የሚያደርገው እኔ ይሄን ያህል ሞተብኝ ብሎ ከተሰላፊዎቹ እኩል ጭቅጭቅ ውስጥ ይገባል እና ስለሞተብኝ እኔ ማጥቃት እችላለሁ ነው ነገሩ። የእነሱ በዛው ይቀራል ማለት ነው። ይሄ አንድ ችግር ነው። ኃላፊነት የተሞላው ምላሽ መስጠት ቢችል ኖሮ መጀመሪያ የሚያደርገው ነገር እናዝናለን፣ ማንም ይሁን ማ ይሄንን ጉዳት ያደረሰው፣ ጉዳት ለደረሰባቸው ሰዎች እናዝናለን። በእኔ በስልጣን ዘመኔ የሆነ ነገር ስለሆነ ይሄ በህዝቤና በአገሬ ላይ በመድረሱ አዝናለሁ ነው ማለት መጀመሪያ ያለባቸው። ይሄ ራሱ የመስማት አንድ ክህሎትን ያሳያል። አንድ ሁለተኛ እንዲጣራ አዝዣለሁ ነው መባል ያለበት።
ጥያቄ ህይወታቸው ለጠፋ ሰዎች በቀጥታ የህግ ተጠያቂ የሚሆነው ማን ነው የሚሆነው?
ተጠያቂነት በዚህ አይነት ሂደት በተጠያቂነት ብዙ ደረጃ አለው። አንደኛ ፖለቲካዊ ተጠያቂነት አለ። የፖለቲካዊ ተጠያቂነት የፖለቲካ ባለስልጣናቱ በፖለቲካው መንገድ ከስልጣን መልቀቅ ምናምን የሚደረግ ይሆናል። የፖለቲካ ተጠያቂነት ነው ያ። ከዛ የህግ ተጠያቂነት አለ። የህግ ተጠያቂነት ማለት ተኩሶ የገደለው፣ እሳት ለኩሶ ያቃጠለው፣ ደብድቦ የአካል ጉዳት ያደረሰው፣ እነዚህ ሰዎች ደግሞ ከተጣራ በኋላ በህግ ፊት ተጠያቂነት ይኖራቸዋል። ከዛ ለእነዚህ ለተጎዱ ሰዎች ደግሞ ምላሽ ማለት እንዳጠፋው መጠን ካሳ የሚከፍል ፍትሃቸውን የሚመልስ ሰው አለ ናው። መሰረታዊ የፖለቲካ ቀውስ የፈጠረው ጉዳት ከሆነ ደግሞ ፖለቲካዊ ነው የመጀመሪያው ተጠያቂነት። አሁን ይሄ ቫዮለንስ ፐብሊክ ቫዮለንስ እኔ የማስበው መንግስት እያደረገ ያለው የእኔ እምነት ነው፣ ይሄ መንግስት እያደረገ ያለው እርምጃ ህገ ወጥ ነው። አንደኛ በማንኛውም ህግ ማዕቀፍ የተያዘ አይደለም። አሁን እያደረጉት ያለው ነገር በራሳቸው ህግ ራሱ ማለት ነው ህገ ወጥ ነው። ሁለተኛ የሽብር ተግባር ፖለቲካል ቫዮለንስ ነው፣ የፖለቲካዊ የሆነ የሀይል እርምጃ ነው እየተወሰደ ያለው። ይሄ የኃይል እርምጃ ተጠያቂ ያደርገዋል መንግስትን እንደ መንግስት፣ የመንግስት ባለስልጣናቱን እያንዳንዳቸውን በግል በህግ ተጠያቂ ያደርጋቸዋል። ይሄ ተጠያቂነት የት ይፈጸማል? በየትኛው ትራያል? በየትኛው ፍርድ ቤት? ገለልተኛ በሆነ የፍርድ ተቋም የሚለው አጠያያቂ ነው የሚሆነው፣ ጊዜ የሚወስነው ነገር ነው የሚሆነው። ግን በመጀመሪያ የፖለቲካ ተጠያቂነት አለ። ከዛ ቀጥሎ አስተዳደራዊ ተጠያቂነት አለ፣ በየተቋማቱ ውስጥ የሚሰሩ ሰዎች። ከዛ በመቀጠል የወንጀል ተጠያቂነት ማለት በፍርድ የሚደረግ ተጠያቂነት አለ። በየደረጃው ተሳትፎ ያላቸው ሰዎች ተጠያቂነት ይኖራቸዋል።
እሺ፣ ተጠያቂነታቸው እንዴት ይሆናል የሚለውን ወደፊት በሂደት የሚታይ ይሆናል ብለን ካልን፣ ተጠያቂ የሚሆኑት ግን በየትኛው ህግ ነው?
መጀመሪያ ተጠያቂ የሚሆኑት ተፈጻሚነት ባለው በሀገሪቱ ህግጋት መሰረት ነው። ኢትዮጵያ ውስጥ የወንጀለኛ መቅጫ ህግ አለ። ኢትዮጵያ ውስጥ ህገ መንግስት አለ። እነሱ ራሱ በሚያስቀምጡት ማለት ነው። እንግዲህ አሁን መጀመሪያ የሚጠየቁት ኢትዮጵያ ውስጥ አንድ ሰው በህይወት የመኖር መብት አለው። ይሄ በህይወት የመኖር መብቱ በህጋዊ መንገድ ካልሆነ በቀር ሊወሰድበት አይገባም። ስለዚህ ለሞቱ ሰዎች፣ ሞታቸውን ያደረሱ ሰዎች በሙሉ በህግ በኢትዮጵያ ህግ በኢትዮጵያ ወንጀለኛ መቅጫ ህግ ተጠያቂ ይሆናሉ።
ከሜልቦርን አውስትራሊያ ያነጋገሩንን አቶ ጸጋይ ረጋሳንና ፕሮግራሙን ያዘጋጀችውን ጽዮን ግርማን አመሰግናለሁኝ። ወደ ተከታዩ ዝግጅት እናልፋለን። ንግድና ምጣኔ ሀብት።
የዛሬው ንግድና ምጣኔ ሀብት ዝግጅት ወጣቶችን ቀጥተኛ በሆኑ የምጣኔ ሀብት ዘርፎች በሥራ ለማሰማራት በወጣቶች የተያዙ ጥረቶችን ያስዳስሰናል። አነስተኛ ገቢ ከሚያስገኙ ሥራዎች ወደ ተሻለ ገቢ፣ ሥራ የሌላቸውን ወደ 40% የሚሆኑ ዜጎች ሥራ እንዲያገኙ ወይንም እንዲፈጥሩ ማመቻቸት እንደሚያሻ ነው የምጣኔ ሀብት ባለሙያዎች የሚመክሩት። ዝርዝሩን ሄኖክ ሰማእግዜር ያቀርባል።
የዓለም የምጣኔ ሀብትና የማኅበረሰብ ልማት ባለሙያዎችና መሪዎች በፐሩ ሊማ ተገናኝተው የወጣቶችን ሥራ አጥነት ለመቅረፍ ከትምህርትና ከምጣኔ ሀብት ተሳትፎ ጋር እንዴት እንቃኘው በሚል ተወያይተዋል።
ይህ ፕሮግራም በዓለም ላይ ያሉ ወጣት መሪዎች በትምህርት ዙሪያ ያላቸውን የግል ተሞክሮ እርስ በርስ እንዲነጋገሩ፣ የተሻለ የሙያ ዕድል፣ ማህበራዊ እንክብካቤና የሰራተኛ መብት ወደሚሰጠው ቀጥተኛ የኢኮኖሚ ዘርፍ እንዴት ማምጣት እንደሚቻል በርካታ ወጣቶች የሚወያዩበት መድረክ ከፍቷል።
በበርካታ ሀገሮች የሥራ አጦች ቁጥር መጨመሩን ቀጥሏል። በዓለም ካሉ ሥራ አጦች ቁጥር 40% የሚሆኑት ደግሞ ወጣቶች ናቸው። ለነዚህ ወጣቶች ሥራ ለማግኘት ዋናው መንስኤ የሙያ ስልጠናን ጨምሮ ጥራት ያለው በቂ ትምህርት አለመኖር ነው። ከዚሁ ጎን ለጎን የጾታ እኩልነት አለመኖር ወጣቶች ላይ እንቅፋት ፈጥሯል፣ የሥራ ዕድልንም ነፍጓል። ይህ ፕሮግራም በዓለም ላይ ያሉ ወጣቶች በትምህርት ዙሪያ ያላቸውን የግል ተሞክሮ እርስ በርስ እንዲነጋገሩ፣ የተሻለ የሙያ ዕድል፣ ማኅበራዊ ክብካቤና የሠራተኛ መብት ወደሚሰጠው ቀጥተኛ የኢኮኖሚ ዘርፍ እንዴት ማምጣት እንደሚቻል በርካታ ወጣቶች የሚወያዩበት መድረክ ፈጥሯል። ውይይቱን የመራው ቫይስ የተባለው የቴሌቪዥን ዝግጅት ዘጋቢና የቀድሞ የክፍል ጓዴ አህመድ ሻሃባዲን ነው። ናይጄሪያዊው ኢኖሉዋ አቦዬጂ በዚህ ዓለም አቀፍ የወጣቶች ውይይት መድረክ ተሳትፏል። ከመላው አፍሪካ የኮምፒውተር ባለሙያዎችን የሚያሰለጥን አንዴላ የተባለ ተቋምን ይመራል። ልዩ የሚያደርገው እንደምታውቁት ተማሪ ኪሱ ባዶ ነው አይደል? የአንዴላ ተማሪዎች ግን እየተማሩ ይሰራሉ። እንዲያውም ትምህርት የሚሰጣቸው በተግባር ሥራ እየሰሩ ነው። ስለዚህ ክፍል ተቀምጦ ከአስተማሪ መስማት ብቻ ሳይሆን ቀናቸውን በሥራ ነው የሚያሳልፉት። አስተማሪዎቻቸው ደግሞ እንዳለቃ ሆነው ያሳዩቸዋል።
We know that brilliance is equally distributed around the world. It's a scientific fact.
እውቀትና ጉብዝና ለዓለም ዙሪያ በእኩልነት እንዳለ እናውቃለን። ሁሉም ግን እኩል ዕድል አያገኝም። የአጋጣሚዎች ጉዳይ ቢሆንም የሳይንስ እውነታም ይኸው ነው።
We felt it was our responsibility to use new platforms to bring that opportunity.
በዓለም ዙሪያ ለወጣቶች እነዚህን ዕድሎች ለመፍጠር አዳዲስ መንገዶችን ቀይሰን መንቀሳቀስ እንዳለብን ኃላፊነት ይሰማናል። እንደተረዳነው ይህንን የትምህርት መመሪያ ለመተግበር የተለያዩ ያልተስተካከሉ ነገሮች እንደሚጎትቱን ተረድተናል። የመጀመሪያው የወጣቶች ሥራ አጥነት በተለይም እንደ ምሳሌ በአፍሪካ ከፍተኛውን ቁጥር ያዘ ነው።
So I think the major reason is because of the education system. And the fact that the education system is not aligned to the jobs.
እንደሚመስለኝ ዋናው የሥራ አጥነት ምክንያት የትምህርት አሰጣጥ ዘዴው ነው። የሚሰጠው ትምህርት ካለው የሥራ አይነት ጋር ተመሳሳይ አለመሆኑ ነው። እንዲሁም ሊተገበሩ የሚችሉ ሥራዎች አሉ። እንደ እውነቱ ወጣቶችን ለማሰልጠንና ለማስተማር ካሰብነው በላይ በከፍተኛ የቴክኖሎጂ ዕውቀት ለማሰልጠን ጊዜ አልፈጀብንም። በኢንተርኔት ገዛ የተማሩትንም ሥራ ለመተግበር እንዲሁ።
እድሜ ለኢንተርኔት ይላል ኢኖሉዋ። ከኢንተርኔት ጋር የተያዙ ሥራዎች እንዲሁም ብዙ ተፈላጊነት ያላቸው ሥራዎች በተለይ አፕወርክ ላይ የሚገኙት፣ አጠቃላይ ሁኔታው ደግሞ በወጣቶች ሥልጠናና ትምህርት ላይ እንደ ኢኖሉዋ ለሚሰሩ መልካም አጋጣሚ ከፍቷል። ሆኖም ፈተናው ብዙ ነው። እቅዳቸው ሰፊ ነው። ከ100,000 በላይ የሚሆኑ ወጣት የሶፍትዌር ፈጣሪዎች፣ አፍሪካውያን የቴክኖሎጂ መሪዎች በአጠቃላይ አዲሲቷን አፍሪካ ለሚቀጥሉት 10 ዓመታት እንዲመሩ መፍጠር ነው። የመጀመሪያዎቹ ሺዎች ሰልጣኞች ቀጣይ ሚሊዮኖችን ያፈራሉ፣ ሚሊዮኖች ደግሞ ቢሊዮኖችን። ህልማቸው ያ ነው። ጋቢና ቪኦኤም ያሳካላችሁ ይላል። የወጣቶችን ሥራ አጥነት ለመቅረፍ ከትምህርትና ምጣኔ ሀብት ተሳትፎ ጋር እንዴት እንቃኘው በሚል የተወያየው የአይኤምኤፍና የዓለም ባንክ መድረክ ላይ የተገኙት ወጣቶች ከኢንዶኔዥያ መምህራን በሥራቸው ስኬት እንዲያገኙ አስቀድመው ሥራቸውን እንዴት እንዲወዱ ላድርግ ስትል ያሰበች ወጣትንም አሳትፏል። አማንዳ ቪዳርሞኖ ትባላለች። እኛ መምህራን የሚባል ንቅናቄን ትመራለች። ዓለማችን እርስ በርስ በመተሳሰሯና የመረጃና የእውቀት ስርጭት በመቀላጠፉ ዓለም የተሻለች ሆናለች ትላለች።
ዙሪያቸውን የሚያዩት ገበሬዎችን ከሆነ ገበሬ መሆን ብቻ ነው የሚፈልጉት። በዓለም የሚፈጠረውን ነገር የማየት ዕድል አይኖራቸውም። እዚህ ላይ ነው ኢንተርኔት ለውጥ የሚያመጣው። የአስተሳሰብ አድማስን በማስፋት ሌሎች ሥራዎች እንዳሉ እንዲገነዘቡና እንዲያልሙ ይረዳል። ጋዜጠኛ፣ ኢኮኖሚስት፣ የባንክ ባለሙያ ወዘተ መሆን ይችላሉ። ይህን መረዳት ለለውጥ ያዘጋጃቸዋል። ከፊታቸው ካለው እውነታ
አርቀው እንዲያስቡ እንዲያልሙና ህልማቸው እንዲያሳኩ ይረዳል።
በሶማሊያ ከ20 አመታት በላይ የዘለቀው የርስ በርስ ጦርነት ወጣቶችን ለውጊያ እንጂ ለትምህርት እንዳይፈልጉ አድርጓቸው ቆይቷል። አስቡት 18 አመት ሙሉ ትምህርት ቤቶች ተዘግተው ቢቆዩ ወይም በልሲላቸው ቢከፈቱ ማለት ነው። ብራዚላዊው ጆአዎ ፊሊፔ ስካርፔሌኒ በሶማሊያ የተባበሩት መንግስታት ድርጅትን ያማክራል። ለድሜ ኩዮቹ የሚከተለው መልእክት ያሳልፋል።
Get out there, get things done. Don't let people stop you or tell you can't do it.
ውጡ፣ ስራችሁን ስሩ። ማንም ሰው አትችሉም ብሎ እንዳያቆማችሁ ትጉ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በዚህ ዓመት ኤልኒኞ የኢትዮጵያን አየር ንብረት በእጅጉ አዛብቷል። የግብርናውን ምርት ወስኗል። ለአደጋ የተጋለጡ ቤተሰቦችን የምግብ ዋስትና ቀንሷል። ኤልኒኞ በመጪው የአውሮፓውያኑ 2016 ዓ.ም ከቀጠለም ኢትዮጵያ ያለ ጥርጥር ለተራዘመ ድርቅ ልትጋለጥ ትችላለች። ኢትዮጵያ ውስጥ አስቸኳይ የምግብ አቅርቦት የሚያስፈልጋቸው ተረጂዎች ከዚህ ከያዝነው የአውሮፓውያኑ ዲሰምበር ማለት ታህሳስ 11 ጀምሮ ከ2.9 ሚሊዮን ህዝብ ወደ 10.2 ሚሊዮን ከፍ ብሏል። ይህም በዚህ ከ15 ቀን በኋላ በሚያበቃው 2015 ዓ.ም መሆኑ ነው። ይህን ሰብአዊ ቀውስ ለመገደብ ዩናይትድ ስቴትስ የ88 ሚሊዮን ዶላር ለመለገስ ቃል ገብታለች። እርዳታው ለተጨማሪ የተመጣጠነ ምግብ አቅርቦት፣ ለዕለታዊ የምግብ አቅርቦት፣ ለውሃ፣ ለንጽህናና ለጤና ጥበቃ ይውላል ነው የተባለው። ይህ አዲስ እርዳታ የዩናይትድ ስቴትሱ ዓለም አቀፍ የልማት ኤጀንሲ ማለትም USAID ከሌሎች ሰብአዊ እርዳታ ሰጪዎች ጋር በመሆን መጠነ ሰፊ አቅርቦት እንዲኖር ያደርጋል። ዩናይትድ ስቴትስ የለገሰችውን እርዳታ ተከትሎ የሰብአዊ እርዳታ መስፈርቶችን የያዘ ሰነድ እንደ አውሮፓ አቆጣጠር ታህሳስ 11 ቀን ይፋ መሆኑ ይታወቃል። ለዚህም ዩናይትድ ስቴትስ በአስቸኳይ ምላሽ በመስጠት ወደ 116,460 ሜትሪክ ቶን የምግብ እርዳታ ይፋ አድርጋለች። የዩናይትድ ስቴትሱ ዓለም አቀፍ የልማት ኤጀንሲ USAID በአሁኑ ወቅት በሚያቀርበው የምግብ አቅርቦት ወደ 3.9 ሚሊዮን የሚሆኑ ኢትዮጵያውያንን እና ስደተኞችን ይረዳል። ከዚህም በተጨማሪ USAID ምርታማ የሴፍቲኔት ፕሮግራምን ለመደጎም በዓመት ወደ 100 ሚሊዮን ዶላር ይሰጣል። በዚህ ደግሞ የኢትዮጵያ መንግሥት ለከፍተኛ የምግብ እጥረት የተጋለጡ ወደ 8 ሚሊዮን የሚሆኑ ዜጎችን ይረዳበታል። ኢትዮጵያ ኤልኒኞ ሊያደርስ የሚችለውን አደጋ በመገንዘብ በአሁን ወቅት ያለባት የምግብ እጥረት መሻሻልን እያሳየ ነው። ይህም በሴፍቲኔት ፕሮግራም ከመጠቀም ባለፈ ኤልኒኞ ሊያደርስ የሚችለውን አደጋ ቀደም ብሎ በመገንዘብ ምላሽ በመስጠት ጭምር ነው። ዩናይትድ ስቴትስ ለኢትዮጵያ የምታደርገውን እርዳታ ከመንግስቱና ከሌሎች ዓለም አቀፍ ለጋሾች እንዲሁም ሸሪክ አገሮች ጋር በመተባበር ትቀጥልበታለች። በኤልኒኞ የአየር ንብረት በተለይ የምግብ አቅርቦት ረገድ የሚመጣውን ጉዳት በማጤን የልማት ፕሮግራሞችን ለማስፋፋት የተያዘውን ጥረትም ታበረታታለች።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ሰዓታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። የማጠቃለያ ዜና እናሰማችሁ። የኢትዮጵያ ባለሥልጣናት የቴሌቪዥን ዜና አቅራቢውንና ዘጋቢውን ፍቃዶ ምርከናን ከእስር እንዲፈቱ ዓለም አቀፉ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ ዛሬ ጠይቋል። ፍቃዱ የተያዘበትና የታሰረበትን ምክንያት ሲፒጄ በውል አለመለየቱን ገልጿል። ፍቃዱ የት እንዳለ ቤተሰቡም እንደማያውቅ ጠበቆቹም እንዳላገኙት መግለጫው ጠቁሟል። የፍቃዱን እስራት አስመልክቶ ሲፒጄ ላወጣው ጥያቄ ከአዲስ አበባም ሆነ ናይሮቢ ከሚገኘው ኢትዮጵያ ኤምባሲ የተገኘ ምላሽ አለመኖሩን መግለጫው ጠቁሟል። የሲፒጄ የአፍሪካ ፕሮግራም ዳይሬክተር ሱ ቫለንታይን ባለሥልጣናቱ ፍቃዱ ምርከናን በአፋጣኝ እንዲፈቱ እንጠይቃለን ብለዋል። በሳዑዲ አረቢያ ለሚመራው ጸረ ሽብር ጥምረት ሙሉ ድጋፍ ለመስጠት ዝግጁ መሆኑን የኤርትራ መንግሥት አስታወቀ። የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ በሽብር ፈጠራ ላይ ለመዝመት የሚያስችል ጥምረት ለመፍጠር በሳዑዲ አረቢያ የተነሳሳው ጅማሮ በአካባቢያችንና በመላው ዓለምም ሰላምና መረጋጋትን ለማስፈን ቁልፍ እርምጃ ነው ብሏል። ለጥምረቱ ማበርከት የሚችለውን ሁሉ ለማበርከትም የኤርትራ መንግሥት ዝግጁ መሆኑን መግለጫው አስታውቋል። እየተጠናቀቀ ባለው የአውሮፓ 2015 ዓመት ወደ አውሮፓ የገባው ፍልሰተኛ ቁጥር ከአንድ ሚሊዮን መብለጡን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። ይህ ቁጥር ከሁለተኛው የዓለም ጦርነት ወዲህ በግዝፈቱ ታይቶ የማይታወቅ እንደሆነም ይኸው መግለጫ አክሎ ጠቁሟል። የተባበሩት መንግስታት ድርጅት በሶሪያ ሰላም ጉዳይ ላይ የሚካሄድ ድርድር በመጪው የአውሮፓ ወር ውስጥ ጄኔቫ ውስጥ እንደሚጠራ አስታውቋል። ዝግጅታችን ወደ መጠናቀቁ ነው። በነገራችን ላይ አዲሱ ዛሬ አንድ ትልቅ የታሪክ ክስተት አለ ኢትዮጵያ ውስጥ። አጼ ምኒልክ ካረፉ ልክ 102 ዓመት ሆናቸው።
ካረፉ
ያረፉት ደግሞ በ69 ዓመት ዕድሜያቸው ነበረ። በ1906 ዓመተ ምህረት ነበር ማረፋቸው የሚነገረው አጼ ምኒልክ። ከዛ በተጨማሪም ታህሳስ 11967 ዓመተ ምህረት ኢትዮጵያ መመሪያዋ ህብረተ ሰባዊነት የሆነ ባለ አንድ ፓርቲ ሀገር መሆኗን አውጃ ነበር። የዛሬ 34 ዓመት ማለት ነው። ሶሻሊዝም። $1 ዛሬ 21 ብር ከ16 ሳንቲም ነው የተመነዘረው። ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። ፕሮግራሙን የመራልን ንጉሡ ታምሬ ነው።
በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸው፣ በሌሎችም ባልደረቦች ስም የምንሰናበተው ደግሞ ያስተናገድናችሁ አዲሱ አበበና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ፕሮግራም ይሰማል። በእኛ በኩል ሰላም፣
በደህና ደሩ። ቮይስ ኦፍ አሜሪካ